Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል የጋቢና ቪኦኤ አድማጮች። የዛሬ አርብ ጥቅምት 26 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት ከምትሰሟቸው ጥንቅሮች መሃል ማህበራዊ መገናኛ ሚዲያዎችን ለበጎ ዓላማ የሚያውሉ ወጣቶችን እውቅናና ክብር ለመስጠት ያቀደ የሽልማት ስነ ስርዓት ሊካሄድ ነው።
የዜጎችን ማንነት በስነ ምግባርና በስርዓት እንዲቀርጹ በማድረግ ለማህበረሰቡ የአይምሮ ልማት አስተዋጽኦ እንዲያደርግ ማስቻል አለብን ብለን እናስባለን።
ጣና ሽልማት የተሰኘውና የፊታችን ጥቅምት 21 ሊካሄድ የታሰበው የሽልማት ስነ ስርዓት አስተባባሪ ደምስ አያሌውን የሰማችሁት የምሽቱ እንግዳችን ነው።
የመከላከል ስራው እንግዲህ በሰውም ተሽከርካሪ ላይ በተገጠመ ራይዝድ መርጫም በአውሮፕላንም እየተረጨ ነው።
ቀደም ሲል የሰማችሁት ደግሞ የግብርና ሚኒስትር ዴታውን ዶክተር ማንደፍሮ ንጉሴን ነው። በኢትዮጵያ የተከሰተውን የአንበጣ መንጋን ለመከላከል በውጭ የሚኖሩ ኢትዮጵያውያንን ጨምሮ ሁሉም ዜጋ በሚችለው ሁሉ ርብርብ እንዲያደርግ ጥሪ ቀርቧል። የዚህን ሰፋ ያለውን ዘገባ በምሽቱ እናሰማችኋለን። አብራችሁን ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችን ማዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ትናንት አሙስ ማታ በየበኩላቸው የመራጭ ጥያቄዎች የተስተናገዱባቸው መድረኮች ላይ የቀረቡት የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ተፎካካሪዎች ሪፐብሊካኑ ፕሬዚደንት ዶናልድ ትራምፕና ዲሞክራቱ ተፎካካሪያቸው ጆ ባይደን ዛሬ የምረጡኝ ዘመቻቸውን ቀጥለዋል። ሚስተር ትራምፕ ድጋሚ ለመመረጥ ወሳኝ ተደርገው ወደሚወሰዱት ፍሎሪዳና ጆርጂያ ክፍለ ግዛቶች ሲያመሩ፣ ጆ ባይደን ደግሞ ወደ ሚሽጋን ይጓዛሉ። ማሊ ውስጥ በቅርቡ በእስረኛ ልውውጥ 200 ጂሃዳውያን መለቀቃቸው ያሳሰባቸው መሆኑን የመብት ቡድኖች አስታውቀዋል። የማሊ መንግስት በሀገሪቱ ሰሜናዊ አካባቢ በሚንቀሳቀሰው የአልቃይዳ ደጋፊ አማጺ ቡድን የታገቱ 4 ሰዎችን ለማስለቀቅ 200 ታጣቂዎችን ፈቷል። ያስለቀቃቸው ታጋቾች አንድ ፈረንሳዊ የረድኤት ሰራተኛ፣ 2 ጣሊያናውያንና አንድ የማሊ ታዋቂ ተቃዋሚ መሪ ይገኙበታል። የመብት ቡድኖቹ የታጋቾች መለቀቅ ጥሩ ሆኖ ነገር ግን ያ ሁሉ ተጠርጣሪ አሸባሪ መፈታቱ ሀገሪቱን ወደ ባሰ አለመረጋጋት ይከታል፣ የፍትህ ስርዓቱንም ይጎዳዋል ብለዋል። የጊኒ መራጮች የፊታችን እሁድ ፕሬዚዳንታዊ ምርጫ ያካሂዳሉ። የ82 ዓመቱ ፕሬዚደንት አልፋ ኮንዴ አወዛጋቢ በሆነ መንገድ እየተወዳደሩ ሲሆን የእሁዱ ምርጫ 3ኛ የሥልጣን ዘመን ይገባቸው እንደሆነ የሚወስን ይሆናል። በአይቨሪ ኮስት ደግሞ በቅርቡ ከሚካሄደው ፕሬዚዳንታዊ ምርጫ 2 ዋና ዋና እጩዎች ራሳቸውን አግልለዋል። ደጋፊዎቻቸው ምርጫውን እንዲያሰናክሉም ቀስቅሰዋል። እንደ አውሮፓውያን አቆጣጠር ጥቅምት 31 ከሚካሄደው ምርጫ ራሳቸውን ያገለሉት የቀድሞ የሀገሪቱ ፕሬዚደንት ሄንሪ ኮናን ቢዲዮ እና የቀድሞ ጠቅላይ ሚኒስትር ፓስካል ኢንግዌሶ ናቸው። ሁለቱ ከውድድር የወጡት እጩ ተፎካካሪዎች ፕሬዚደንቱ በምርጫው ሂደት እጃቸውን አስገብተዋል ሲሉ ይከሳሉ። ፕሬዚደንቱ ለሶስተኛ ጊዜ ለውድድር መቅረባቸው ሕገ መንግሥቱን የጣሰ ተግባር ነው በሚል የሚካሄደውን ተቃውሞ እንደሚደግፉም አስታውቀዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። በቅድሚያ የዕለቱ አብይ ርዕስ አድርገን ወዳሰናዳ ነው ፕሮግራም እንለፍ። የኢትዮጵያውያን ወጣቶች የማህበራዊ መገናኛ አውታሮች አጠቃቀም አሁን ላይ ትችቶች እየቀረቡበት ነው። ብዙዎች ከበጎ አጠቃቀሙ ይልቅ ጎጂ ገጽታው እየጨመረ ነው በሚል ይሞግታሉ። ይህን ቅሬታ ለመቀነስ ማህበራዊ ሚዲያዎችንም ለበጎ ዓላማ የሚያውሉ ወጣቶችን እውቅናና ክብር ለመስጠት ያቀደ የሽልማት ስነ ስርዓት የፊታችን ጥቅምት 21 ይደረጋል። የዚህ ሽልማት አዘጋጅ የሆነው ጣና ሽልማት የተሰኘ ድርጅት መስራችና አስተባባሪ ደምሳያ ሊዮን ሀብታሙ ስዩም አመሻሹን አነጋግሮታል። ቆይታቸው ጣና ሽልማት ለመጀመር ምክንያት የሆኑ ጉዳዮችን ደምስ ከመያስረዳበት ይጀምራል።
እሻመሰግናለሁ። እንግዲህ እንደምታወቀው የኢትዮጵያ የማህበራዊ ሚዲያ አጠቃቀማችን ገና ጀማሪ እንደመሆናችን መጠን በተለይ የሌላው ዓለም ርቆን የሄደበት ዘመን ላይ ደርሰናል እና የማህበራዊ ሚዲያ አጠቃቀማችን ግን በአንድ በኩል መጥፎ ጎኑ የሚታይበት ስለነበረ በተለይ የስነ ምግባር ጉድለቶች እንዳየን ጊዜ ከሞራል ከሰብና ከታሪክ ያፈነገጡ ሁኔታዎችን፣ ምስሎችን፣ ጽሁፎችን ባየ ጊዜ ለምን ወደ መልካም ነገር የሚሰሩ ፖስት የሚያደርጉ ፎቶግራፍ የሚለጥፉ ተንቀሳቃሽ ምስል የሚለቁ እውቅና ብንሰጥ ወደ ወጥነት ወደ በጎ ነገር እንዲመለስ ብናደርግ አንድ ፕላትፎርም ቀርጸን ጣና ሶሻል ሚዲያ አዋርድ የሚል የሽልማት ዝግጅት አዘጋጀን። ዋናው ዓላማችን የኢትዮጵያ ማህበራዊ ሚዲያ አጠቃቀም ወደ መልካም ጎን እንዲመጣ ከማሰብ ነው።
ሽልማቱ የሚሰጥባቸው ዘርፎች የትኞቹ ናቸው? አሸናፊዎችስ በምን መልኩ ነው የሚለዩት?
እንግዲህ ዘንድሮ ለአራተኛ ጊዜ የምናዘጋጀው ሲሆን ከዚህ በፊት የመጀመሪያው 10 ዘርፍ፣ ቀጥሎ በ16፣ በሶስተኛ ደግሞ በ21 ዘርፎች እውቅናና ሽልማት ሰጠናል። በፈጣን ወቅታዊ ሚዛናዊ መረጃ ዘርፍ፣ በጤና መረጃ ዘርፍ፣ በሳይንስና ቴክኖሎጂ ዘርፍ፣ በታሪክ ዘርፍ፣ ጣና ሐይቅና አካባቢ ልማት ዘርፍ እንዲሁም ሌሎች ዘርፎች በርካታ ዘርፎች ያሉት የሽልማት ዝግጅት ነው የነበረው። በዚህ ዓመት ግን ዓለም ላይ የተከሰተው የኮቪድ-19 ወይም ኮሮና በሽታ ምክንያት በማድረግ ትኩረት ለጤና ትኩረት ለጣና በሚል ዘርፎችን በመቀነስ ለአምስት ዘርፎች እውቅና እንሰጣለን። በተለይ በጤናው መረጃ ዘርፍ ላይ አምስት ዘርፎች ሲሆኑ አንደኛው ደግሞ በጣና ሐይቅ ላይ በተከሰተው የመጤ አረም እንዲሁም ብዝሃነቱ ላይ ታሪኩ ላይ ማህበራዊ ሚዲያን በመጠቀም መልካም ጎን ለማህበረሰቡ መረጃን በፍጥነት በማስረግ እንዲሁም ተንሸራሻሪ ወይም ተራማጅ ሀሳቦችን የሚያቀርቡትን እውቅናና ሽልማት የሚሰጥ ነው።
ጣና ሽልማትን የመሰሉ መዘጋጀታቸው በተለይ ለወጣቶች የሚኖረው ፋይዳ ምንድን ነው ትላለህ?
እንግዲህ ወጣቶች እንደሚታወቀው የሀገር ተረካቢዎች ናቸው እና ሁሉም ወጣት በተለይ የኢትዮጵያዊነትን ባህል፣ ታሪክ፣ ትውፊት በጠበቀ መልኩ ማህበራዊ ሚዲያውን በመጠቀም ያለውን እውቀቱን ለሚቀጥለው ትውልድ ማሸጋገር አለበት ብለን እኛም እንደ ዓላማ እንደ ግብ የምንቆጥረው ጊዜ ላይ ነው የደረሰው እና በተለይ የኢትዮጵያ ወጣቶች ማህበራዊ አጠቃቀማቸውን ለበጎ ተግባር፣ ለአይምሮ ማበልጸጊያ፣ ለሰብአዊነት፣ ለኢትዮጵያዊነት፣ የዜጎችን ማንነት በስነ ምግባርና በስርዓት እንዲቀረጹ በማድረግ ለማህበረሰቡ የአይምሮ ልማት አስተዋጽኦ እንዲያደርግ ማስቻል አለብን ብለን እናስባለን።
እንግዲህ ደምስ፣ በተለይ በአማራ ክልል ውስጥ በቀደመ የአማተር ኪነ ጥበብ እንቅስቃሴ ትታወቃለህ። ከጣና ሽልማት ባሻገር ደግሞ የቴዲ አፍሮ ማርስ ከጧፍን በመሰሉ የቪዲዮ ስራዎች ውስጥ በአስተባባሪነት ሰርተሃል። የተለያዩ ሽልማቶችን ያሸነፉ አጫጭር ፊልሞችንም እንደምታሰናዳ አውቃለሁ። ከዓመታት ተሞክሮ አንጻር ልዩ ተሰጥኦ ያላቸውን ወጣቶች ለማበረታታት በቂ መድረኮች ተዘጋጅተዋል ብለህ ታስባለህ?
አመሰግናለሁ። እንግዲህ ገና ታዳጊ አገር ነው። በተለይ በደሃ ሀገራት ያለን ህዝቦች እንደመሆናችን መጠን የሚመለከታቸው አካላት በተለይ የመንግስት አካላት፣ የአፍሪካ ዩኒየን፣ ሌሎች እርዳታ ወይም የሚሰጡ አካላት በተለይ ወጣቶች ላይ መሰራት አለበት። ተሰጥኦ ያላቸው ወጣቶችን እንዲያድጉ፣ እንዲበለጽጉ ሀሳባቸውን በነፃነት አንሸራሽረው ትውልድን በሚታደግ መልኩ መስራት የሚጠበቅባቸው ብዙ ሀሳብ ያላቸው ወጣቶች አሉ። ያን ሀሳብ የሚደግፍ የሚያበረታታ የመንግስት ተቋማት ሊኖር ይገባል የሚል ሀሳብ አለ። ለምሳሌ የፈጠራ ክህሎት ያላቸው ሀሳብ የሚያመነጩ ወጣቶችን የሚደግፍ ተቋም መመስረት አለበት የሚል ሀሳብ አለ። ያም በሀሳብ ብቻ ሳይሆን በገንዘብ፣ በማቴሪያል እንዲሁም ሌሎች ሪሶርሶችን በመስጠት በምርምር እንዲሰሩ የሚያደርግ ተቋም መፈጠር አለበት የሚል ሀሳብ አለን። እንግዲህ ምናልባት ቅድም ወደኋላ ልመለስ እና የጣና ሶሻል ሚዲያ አዋርድ የዳኝነት ጥያቄ ጠይቀኝ ነበር እና ይሄ ጥያቄ ምንድን ነው? መጀመሪያ እጩዎቹ ሲመረጡ ህዝብ ነው የሚመርጣቸው። ህዝቡ ጣና ሶሻል ሚዲያ አዋርድ ወይም በአማርኛ ጣና ሽልማት የሚል የፌስቡክ ገጽ አለን። በዛ ላይ በዚህ አመት ትኩረታችን ይሄ ስለሆነ ማንን ታደንቃላችሁ፣ ማንን ትወዳላችሁ፣ ማን እውቅና ቢሰጠው ትፈልጋላችሁ ብለን በኤሌክትሮኒክስ ሚዲያው ቅስቀሳ እናደርጋለን። በመጽሔቱ ቪዲዮ፣ እንዲሁም በሶሻል ሚዲያ ውስጥ በሁሉም አውታሮች እንቀሰቅሳለን። እጩዎቹን ይጠቁሙናል። ዳኞች፣ አሰዳኞች አሉ በኢትዮጵያ ውስጥ የማይተዋወቁ ነገር ግን ትልቅ ፕሮፌሽን ውስጥ ያሉ የዩኒቨርሲቲ ምሁራን፣ የኮሚኒኬሽን ባለሙያዎች፣ ጋዜጠኝነትና የኪነጥበብ ባለሙያዎች እንዲሁም ሌሎች በዳኝነት ስራ እየሰሩ ናቸው። እኒህ ዳኞች የተጠቆሙባቸውን እጩዎች ሊንክ በመግባት በአመት ውስጥ ምን መረጃ አጋርተዋል፣ በጎነቱ ምን ይመስላል፣ እንዲሁም ደግሞ ፎቶግራፉን ይጠቀማሉ፣ ግለ ታሪኩን ይጽፋሉ፣ የሚያስቀምጠው ጽሁፍ ወይም ፎቶግራፍ ምንጭ አለ ወይ እና ሌሎችም መስፈርቱን በማካተት ከ60% ይወስዳሉ። 40% ደግሞ የኤስኤምኤስ የ7147 ቴክስት ላይ በማድረግ ህዝቡ ይመርጣል ማለት ነው። ሁለቱ ተደምሮ ውጤት በመስጠት የአመቱ በተለያየ ዘርፍ እውቅናና ሽልማት ይሰጣል ማለት ነው።
የጣና ሽልማት የመጪ ዘመን ግብ ምንድን ነው? ልንደርስበት ይገባል ስለምትሉት ህልም እስቲ ያጫውተን።
አመሰግናለሁ። እንግዲህ የጣና ማህበራዊ ሚዲያ ወደ ተቋም እንዲሸጋገር ህልም አለን። ማህበራዊ ሚዲያ አጠቃቀም በታዳጊዎች ትምህርት ቤት ላይም በትምህርት ስርዓት ውስጥ እንዲካተት፣ ትምህርትና ስልጠና እንዲሰጥ ትልቅ ፍላጎት አለን። የኢትዮጵያ ባህል፣ ታሪክ፣ ትውፊት ለመጪው ትውልድና ለዓለም ለማስተዋወቅ ትልቅ ሚና እንዲኖረው ፍላጎት አለን። የወጣቶች የስራ እድል ፈጠራና ተያያዥ ዓላማ ለማስፈጸም የማሰለጫ ዘዴ አድርጎ ለመጠቀም የተለያዩ ቴክኖሎጂ የሚሰሩ ወጣቶችን የሚያሰባስብ ተቋም እንዲሆን ትልቅ ግብና ዓላማ አለን።
በጣም አመሰግናለሁ ደምስ አያሌው፣ ስለ ጣና ሽልማት ለአድማጮች ስላብራራህልን በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እናም እንግዲህ ሚዲያው ላይ በእናንተ ፕሮግራም ላይ ለማህበረሰቡ መረጃው እንዲደርስ ስለጋበዛችሁን በጣና ሽልማት ስም ከልብ እናመሰግናለን።
ሀብታሙንና እንግዳውን የጣና ሽልማት አዘጋጅ ደምስ አያሌውን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በመተከል ዞን የተከሰቱ ግጭቶችን አስመልክቶ ከአማራና ቤኒሻንጉል ክልሎች መሪዎች ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። በቤኒሻንጉል ጉሙዝ ክልል የመተከል ዞን ውስጥ አልፎ አልፎ ከሚከሰቱ ችግሮች ውጪ አንጻራዊ መረጋጋት መስፈኑን ደግሞ የክልሉ ኮሚኒኬሽን ጉዳዮች ጽፈት ቤት አመልክቷል። የጽፈት ቤቱ ኃላፊ አቶ መለሰ በየነ እንዳሉት የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት ውይይት ከተካሄደ በኋላ ዞኑ በማዘዣ ማዕከል ትዕዛዝ ስር እንዲተዳደር ተወስኗል። ማህበረሰቡ አብሮነቱን አጠናክሮ የሚመጣበትን ማናቸውንም ጥቃት መመከት የሚያስችል ስራ መሰራት እንዳለበት የጋራ መግባባት ላይ ደርሰናል ሲሉም ተናግረዋል። በዞኑ 7 ወረዳዎች ስልጠና የወሰዱ ነባርና አዳዲስ ሚሊሻዎችም ከጸጥታ አካላት ጋር ሆነው ሰላም ለማስፈን ይሰራሉ ብለዋል ኃላፊው። ዘጋቢያችን ናኮር መልካ የዚህን ዝርዝር ዘገባ ልኳል፣ ቀጥሎ ይቀርባል።
የዛሬው ውይይት በቤኒሻንጉል ክልል በተለይም በመተከል ዞን የደረሱ ተከታታይ ጥቃቶችን ተከትሎ የመጣ ነው። የተወያዩትም ከአማራና ቤኒሻንጉል ጉሙዝ የክልል መሪዎችና የጸጥታ ኃላፊዎች ጋር መሆኑን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስታውቀዋል። በመተከል ዞን የተከሰቱ ግጭቶችን አስመልክቶ በተካሄደው በዚህ ውይይት ችግሮች መገምገማቸውንም አመልክተዋል። ያሉትን ችግሮች ፈትሸን የአካባቢውን ዘላቂ ሰላም ለማስጠበቅ የሚያስችሉ ቀጣይ አቅጣጫዎችን አስቀምጠናል ብለዋል ጠቅላይ ሚኒስትሩ። ዝርዝር ጉዳዮችን ግን አልጠቀሱም። በቤኒሻንጉል ጉሙዝ ክልል በንጹሐን ዜጎች ላይ የሚፈጸመው ጥቃት አሳሳቢነትም እንደቀጠለ ነው። በዚህ ክልል መተከል ዞን ሰሞኑን በተፈጸመ ጥቃት ለምሳሌ 12 ሰላማዊ ዜጎች ተገድለዋል። የመተከል ዞን ከዚህ ጥቃት በኋላ ስላለበት ሁኔታ የጠየኳቸው የክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ እንደሚከተለው አብራርተዋል።
ሰላም ተልእኮ ያላቸው ቡድኖች ግለሰቦች ሲፈጥሩ የነበረው የጸጥታ ችግር ማህበረሰብ ውስጥ የእርስ በርስ መጠራጠር እንዲፈጠር አድርጎታል። ይህን የተፈጠረውን የእርስ በርስ መጠራጠር ወደ ነበረበት ለመመለስ ደግሞ በዋናነት የህዝብነት ስራዎችን መስራት ያስፈልጋል የሚል የተቀመጠ አቅጣጫ አለ። ያን መነሻ አድርገን ያው የክልሉ ከፍተኛ አመራር እና የዞን የወረዳ እንደዚህ በየደረጃ ያለው አመራር እስከ ታች ጎጥ እና ቀበሌዎች ድረስ በመውረድ አሁን የተፈጠረ ያለው የጸጥታ ችግር ማህበረሰቡ አብሮነቱን አጠናክሮ የሚመጣበትን ማናቸውም ጥቃት መመከት የሚያስችል ስራ መስራት እንዳለበት የጋራ መግባባት ላይ ደርሰን በዛ መሰረት አሁን ያለው የነበረው አለመረጋጋት ተስተካክሎ አሁን ላይ ከሞላ ጎደል አንጻራዊ ሰላም አለ። በዞን ውስጥ አልፎ አልፎ የሚታዩ ችግሮች ሊኖሩ ይችላሉ። እነሱን ያው አሁንም ተከታታይ የሆነ የህዝብነት ስራዎች ተጠናክረው ቀጥለዋል። በሁሉም አካባቢ የሚደረጉ ውይይቶች የህዝቦችን አንድነትና አብሮነት ለማጠናከር እዛ አካባቢም በስጋት ለመውጣት ሲፈልጉ የነበሩ ግለሰቦችንም እዛው ለማረጋጋት እና እዛው መደበኛ ስራቸው እንዲሰሩ የተደረገ ያለበት ሁኔታ አለ።
ባለፈው መስከረም ወር የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በመተከል ተገኝተው ከከፍተኛ አመራሮች እና ከማህበረሰቡ ተወካዮች ጋር ውይይት አድርገው እንደነበር አቶ መለስ አስታውሰዋል። ከውይይቱ በኋላም የጸጥታ ችግሩን ለመቅረፍ ሁለት አቅጣጫዎች ተግባራዊ የተደረጉ መሆናቸውን አስታውቀዋል።
የፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት ከፌዴራል ብልጽግና ፓርቲ አመራሮችን በተሳተፉበት የክልላችን ከፍተኛ አመራሮች ባሉበት ለግልገለ በለስ ከተማ ላይ አሁን እየተፈጠረ ያለውን የዞኑን ዘላቂ ሰላም እና አስተማማኝ ሰላም ከፍተውን ቅስቅያ ነጻ የሆነ አካባቢ ለመፍጠር ምን መደረግ አለበት የሚል ውይይቶችን አካሂደናል። ከነዚህ ውይይቶች ተነስተን እንግዲህ ሁለት አይነት አቅጣጫዎች ነው የተቀመጡ። አንደኛው አሁን ያለው የተስተዋለ ያለው የጸጥታ ችግር በዞኑ ውስጥ መደበኛ ሕግ ማስከበር ደረጃ የሚቻል ስላልሆነ ለሶስት ወራት የሚቆይ ከመስከረም 11 እስከ 3 ወር ለተከታታይ ወራት የሚቆይ ኮማንድ ፖስት አውጇል። ሁለት አይነት ተግባራት ናቸው የሚፈጸሙ። አንደኛው ላይ መጀመሪያው 3 ወራት የሚቆየው ኮማንድ ፖስትን በተለያዩ ጊዜያት ጥቃት የሚፈጽሙ ቡድኖችና ግለሰቦች በተለያየ መንገድ በዚህ ተግባሮች የተሰማሩ አካላትን ለህግ ማቅረብና የህግ በላይነትን ማረጋገጥ ነው። ሁለተኛው አቅጣጫ ደግሞ ቀውስ ሸፍቶ በየጊዜው ማህበረሰቡ ላይ ጥቃት የሚፈጽሙ እርምጃ የሚወስዱ አካላትን የፌዴራል መከላከያ ሰራዊትና ፌዴራል ፖሊስ እንደዚሁ የክልሉ ጸረ ሽምቅ ፖሊስ አባላትን ጨምሮ ያው በውጊያም ቢሆን የመደምሰስ ስራዎች በስፋት እየተሰሩ ነው ያሉ የማድረግ ስራዎች ተጠናክሮ የቀጠሉበት አለ።
በዞኑ 7 ወረዳዎች ለበርካታ ነባርና አዳዲስ ሚሊሻዎች ስልጠና እየተሰጠ መሆኑን ገልጸው ዓላማውም ከህብረተሰቡ ጋር ሆነው ዘላቂ ሰላምን ለማስፈን እንዲሰሩ ነው ብለዋል ኃላፊው። ነገር ግን የትጥቅ ችግር በመኖሩ የስጋት ቀጠናዎች ላይ ትኩረት እንደሚያደርጉ ጠቁመዋል አቶ መለሰ።
ነባር ሚሊሻዎችንና አዳዲስ ሚሊሻ አባላትን የማሰልጠን ከግራሽ ስልጠና ላይ ሳይንሱ ላይ ስልጠና በመስጠት ለሶስት ተከታታይ ቀናት የሚሆን ስልጠና ተሰጥቷል። ይህ ስልጠና በነገራችን ላይ የመጨረሻ አይደለም። በየጊዜው እንደየነባራዊ ሁኔታው እየታየ አፕዴት የሚደረግ ስልጠና ሆነው ይህ ስልጠና ወስደው ወደ ማህበረሰቡ ውስጥ ተቀላቅለው እኩይ ተግባር ያላቸው በሰላሙ ማይቆሙ አካላት ካሉ በጸጥታ ጎን ሆነው እንዲታገሉ ለማድረግ ዝግጅት የተደረገ ነው ያለው። ትጥቅን በሚመለከት አሁን በርካታ ሚሊሻ ነው እያሰለጥነን ያለ ነው። የትጥቅ ችግር አለ በክልሉ ላይ ከሞላ ጎደል እኛ ያዝነው አቅጣጫ በተለይ ጥቃቱ ተጋላጭ ናቸው የሚባሉ አካባቢዎች እና ቦታዎችን ቀበሌዎችን ለይተን እነሱን የማስታጠቅ እና ወደ ስራ ውስጥ የማስገባት ስራ ዝግጅት እየተደረገ ነው ያለው።
ትጥቅን በተመለከተ ባለፈው ምክትል ጠቅላይ ሚኒስትሩ እንዳሉት የአካባቢው ማህበረሰብ ራሱን ታጥቆ እንዲከላከል እንደ ሀሳብ ያቀረቡት ነገር ነበር እና ርዕሰ ብሔሯ ማለትም ፕሬዚዳንቷ ባለፈው ማንም የታጠቀ ኃይል በኢትዮጵያ ከመንግስት ውጭ እንዳይኖር እናደርጋለን ሲሉ ነበር እና ከእሱ ጋር ተያይዞስ የሚጣረስ ነገር አይኖረውም?
ሁሉም ማህበረሰብ አሳጥቃለሁ ሊሆንም አይችልም፣ መሆንም አይችልም። በማስታጠቅ አይደለም ዘላቂ ሰላም ማስፈን የምችለው። ሜቢ ሊሆን የሚችለው እኛም የተከተልነው ስትራቴጂ ሚሊሻውን በማሰልጠን ሚሊተሪ ትሬኒንግ ከወሰደ በኋላ እሱን የማስታጠቅና ከመንግስት ጸጥታ አካል ጎን ለጎን አጋዥ እንዲሆን ማድረግ ካልሆነ በስተቀር ሲቪልን ሙሉ በሙሉ እናስታጥቃለን ብንል ማስታጠቅ የምንችልበትም አቅም ላይኖር ይችላል። በዘላቂነት ደግሞ ትጥቅ ማስታጠቅ ዘላቂ ሰላም ያመጣል ብሎ ማሰብም ትንሽ ያስቸግራል።
አንዳንድ ሰዎች የታጠቁ ነው ለይቶ የማስታጠቁ ሁኔታ አለ ብለው የሚወሩ ወሬዎች አሉ እና ምን ያህል ታማኒ ናቸው?
በሚገርቡ ሸንጉል ውስጥ አንድ ብሔር ብቻ አይደለም የሚኖረው። ሁሉም የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ያሉበት ክልል ነው። ወደ መተከል ዞን ስትመጣም በተመሳሳይ ዳይቨርሲቲ ያለበት ነው። በርካታ ብሔሮች፣ ብሔረሰቦች ያሉበት አካባቢ እንደሆነ ታሳቢ በማድረግ ብቻ ግልበላን በሚመለከት የሁሉም ብሔረሰቦችን ስብጥር በማከለ መልኩ ነው ብሎ ስልጠና እየወሰዱ ያሉ። ሲታጠቁም በተመሳሳይ ሁኔታ በመንግስት የተለጠኑ ስለሆነ ስብጥሩን በጠበቀ መልኩ ነው የሚታጠቁት ማለት ነው።
ባለፉት 3 ዓመታት በኢትዮጵያ ከተደረገው ለውጥ በኋላ በመተከል ዞን ውስጥ የሚታየው ያለመረጋጋት ችግር መንስኤን በተመለከተ የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊው ተከታዩም ብለዋል።
በዚህ ግድያዎች ቀደም ሲል በለውጡ ማግስት ብዙም ከለውጡ አጋማሽ አካባቢ ነው እነዚህ ችግሮች በስፋት እየተስተዋሉ ያለው። እስፔሻሊ ደግሞ በመተከል ዞን አካባቢ ባሉ ወረዳዎች፣ በጣም ሴሌክቲቭ በሆኑ ወረዳዎች፣ አንድም ያው እዛ አካባቢ ላይ የውስጥም የውጭም ተልእኮ ያላቸው አካላትና ቡድኖች ይኖራሉ ብለን እናስባለን። ከዛ ጋር ተያይዞ ቅድሚያ የመዋቅራችን ጥራት በደንብ መፈተሽ አለብን። መዋቅር ሲባል በየደረጃ ያለው እኛ አመራር ከክልል እስከ ታችኛው መዋቅር ድረስ ያለው በአስተሳሰብና በአመለካከት በተግባር ስምሪት ህዝባዊነትን ተላብሰው ትክክለኛ ቁመናን ይዞ ወደ ስራ ከመግባት አንጻር ኃላፊነትን በተገቢ መንገድ ከመውጣት አኳያ ምን ይመስላል የሚለው ነገር የሂስ ግለሂስ ግምገማ መድረኮችን ነው ያካሄድ ነው። ጉድለቶችን አግኝተናል። እነዚ ጉድለቶች አንደኛ አመራሩ የተሰጠውን ኃላፊነት በአግባቡ ሲወጣ አልነበረም። አንዳንድ አካባቢዎች ላይ ችግሮች ሲፈጠሩ የመረጃ ሰዓቱ አጠቃላይ ያን ስትራቴጂክ ሆኖ ከመምራት አኳያ የሚታዩ ጉድለቶች ስለሆኑ ፖለቲካዊ እርምጃዎች የህግ ተጠያቂነትን ጭምር ለመውሰድ ጥረት ተደርጓል።
ጥቃት ፈጻሚው የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን የተባለ የፖለቲካ ድርጅት ነው ሲሉም ተናግረዋል አቶ መለሰ።
የፖለቲካ ድርጅቶች ናቸው ኖርማሊ በክልሉ የሚንቀሳቀሱ። በተለይ ደግሞ የጉህዴን ፖለቲካ ፓርቲ ጉሙዝ ህዝቦች ዲሞክራሲያዊ ፓርቲ ንቅናቄ ይባላል። ይሄ ነው በዋናነት ጫካ ውስጥ ወታደር አሰልጥ ነው አሁን ላይ ጸረ ሰላም ተልእኮ ማስፈጸሚያ እያደረገ ያለው።
ምንድን ነው ልዩ ፍላጎታቸው? ምናልባት መንግስት ከነሱ ጋር የሚደራደርበት ሁኔታ ሊፈጠር ይችላል? ሰዎቹ ለዛ ዝግጁ ናቸው ወይስ እንዲሁ በጸረ ሰላም ኃይልነት ተፈርጀው ይሄ ሁኔታ የሚቀጥል ይሆናል?
ክልሉ መንግስት በዚህ ደረጃ እነዚህን ችግሮችን በተደጋጋሚ ድርድር ለማድረግ ሞክረዋል። የተለያዩ የመደራደሪያ ሀሳቦችን ያቀርባሉ። እነዛን መደራደሪያ ሀሳቦችን ወደ ተግባር አፈጻጸም ሲገባ ተግባራዊ ሆኖ አላገኘናቸው። ነገር ግን ዛሬም ነገም የክልሉ መንግስት ይህ ደረጃ ያለው የክልሉ አመራርም ቢሆን የሚያቀርቧቸው ሰላምን ሊያሰፍኑ የሚችሉ የመደራደሪያ ሀሳቦች ከሆኑ መደራደሪያ ሀሳቦችን ተቀብለን ሰላማዊ ትግል ለማድረግ ዝግጁ ነን።
ምንድን ነው እነሱ የሚያቀርቡት የመደራደሪያ ሀሳብ?
ነገሩን እንግዲህ ምን ያደርግልሃል እሱ መደራደሪያ ሀሳቦችን ያቀርቧቸው እሱን በሂደት ገና ያላለቁ ስለሆኑ ይሄ ነው ማለት መሰለ ነገር ቢሆን ይመረጣል። በሚቀጥለው መረጃ ማግኘት ትችላለን። በዚህ መደራደሪያ ሀሳቦቹ ላይ መግባባት ከቻለን ነገም ዛሬም ተግባብተን እንሰራለን። ብዙ ጊዜ ግን የሚቀርቡ መደራደሪያ ሀሳቦች ኢሎጂክ ከሎጂክ የወጡ ስለሆኑ እሱን መቀበል ደግሞ የባሰ ችግር ስለሚፈጥር በትክክለኛና ሪያሊቲ ላይ የተመሰረተ መደራደሪያ ሀሳብና መንግስት ማየት የሚችለው ነገር ነገም ዛሬም በዝግጅት ሀሳቡን ተቀብሎ ለማስተናገድ ዝግጅት ላይ ነው ያለ ነው። በዛ ደረጃም ስራዎች የተሰሩ ነው ያሉ። ተደራድረን ሰላማዊ ትግል እናድርግ የሚሉ ከሆነ ኦኬ፣ መድረኩ ክፍት ነው፣ ገብቶ መታገል ይችላሉ። ከዚህ ከጥፋት ተልእኮ መጣ ብሎ ማለት ነው። ከዛ ውጭ ከሆነ ደግሞ ያው መንግስት የጀመረው እስከ መጨረሻዊ ማጥራትና እርምጃ ወስዶ የማስተናገል ተግባሩ ተጠናክሮ የሚቀጥል ይሆናል ማለት ነው።
በመተከል ዞን ከጥቂት ወራት ወዲህ የተከሰተውን አለመረጋጋት ተከትለው የክልሉ አመራሮችን ጨምሮ እስከ ወረዳ ያሉ 45 ሰዎች ከስራ ኃላፊነታቸው እንዲነሱ መደረጉንና ከአስር በላይ የሚሆኑት ደግሞ ኃላፊነታቸውን በአግባቡ ባለመወጣት ተገምግመው እንደታሰሩ ኃላፊው አስታውሰዋል። በጥቃት ፈጻሚነትና ከጥቃቱ ጋር ግንኙነት አላቸው በመባል ተጠርጥረው የታሰሩ ሰዎች ቁጥር 504 መድረሱን ኃላፊው አክለው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህንን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ዝግጅታችን አሁንም እንደቀጠለ ነው። በኢትዮጵያ የአንበጣ መንጋን ለመከላከል እስካሁን ከ700,000 በላይ ሄክታር መሬት ላይ ርጭት መደረጉን የግብርና ሚኒስቴር አስታወቀ። ይሁንና አሁንም የአንበጣ መንጋ ለመቆጣጠር አስቸጋሪ እንደሆነ ነው። ለዚህም የኬሚካል መርጫ አውሮፕላን እጥረት ዋና መንስኤ መሆኑ ተገልጿል። ይህን ተከትሎ ሁሉም የመንግስት ተቋማት እንዲሁም በውጭ የሚኖሩ ኢትዮጵያውያንን ጨምሮ ሁሉም ዜጋ በሚችለው ሁሉ ርብርብ እንዲያደርግ ጥሪ ቀርቧል። የግብርና ሚኒስትር ዴታውን ዶክተር ማንደፍሮ ንጉሴን የድሬዳዋ ዘጋቢያችን አዲስ ቸኮል አነጋግሯቸዋል። እንደሚከተለው ተሰናድቷል።
በኢትዮጵያ ለአንድ ዓመት በዘለቀው የአንበጣ ወረርሽኝ በደቡብ ኢትዮጵያ እንዲሁም በደቡብና ደቡብ ምስራቅ ኦሮሚያ የነበረውን የአንበጣ መንጋ ማጥፋት ቢቻልም በሀገሪቱ ምስራቃዊ ክፍል ማለትም በምስራቅ አማራ፣ ምስራቅ ኦሮሚያ፣ ደቡብ ትግራይ፣ በአፋር፣ በሶማሌ ክልልና በድሬዳዋ አስተዳደር አሁንም ከፍተኛ ጥፋት እየደረሰ መሆኑን የግብርና ሚኒስትር ዴታው ዶክተር ማንደፍሮ ንጉሴ በቴሌቪዥን አስታውቀዋል። እስካሁን ድረስ የአንበጣ መንጋውን ለማጥፋት 700,000 ሄክታር መሬት ላይ ርጭት መካሄዱን ነው ዶክተር ማንደፍሮ ያስታወቁት። ርጭቱን በሰው ኃይል በአውሮፕላንና በተሽከርካሪዎች እየተካሄደ ነው ብለዋል።
የመከላከል ስራው እንግዲህ በሰውም ተሽከርካሪ ላይ በተገጠመ ራይዝድ መርጫም በአውሮፕላንም እየተረጨ ነው። ችግሩ ያለው እንግዲህ እነዚህ 5 ክልሎች እና አንድ የከተማ መስተዳደር ድሬዳዋን ጨምሮ እነዚህ ላይ 127 ተሽከርካሪዎች ናቸው የተሰማሩት። በእግረኛ ደረጃም በየክልሉ በየቀኑ የተለያየ ቁጥር ሰው ነው የሚሰማራ በጣም ብዙ ምን ማለት ነው ተሽከርካሪ ሊገባ የማይችል ቦታ ላይ በሰው ኃይል ለአውሮፕላንም ለተሽከርካሪም በማይመች ቦታ ላይ እንደዛ ያደረግን እየሰራን ያለ ነው
ያን በጣም እንገመ በመከላከል ረገድ ቁልፍ ሚና የሚጫወቱ አውሮፕላኖችም በውስጥ ደረጃ የተሳተፉ መሆናቸውን ዶክተር ማንደፍ አስተውቀዋል
አሁን አምስት አሉ
አውሮፕላን
ሁለቱ ቅኝት ይሰራሉ ሶስቱ ደግሞ የሚረጩ ናቸው ግን በተጨማሪ ገና በጣም ያስፈልገናል እሱን ነው ለማግኘት ጥረት እያደረግን ያለ ነው ኢንተርናሽናል ማርኬት ላይም ብዙ የሉም እሱን እንደ ትልቅ አስጊ ነው ወይም ደግሞ አስቸጋሪ ነው ብለን የምንገምተው የሪጭት አውሮፕላን ማግኘትን ነው
እስከ ዛሬው አለ ድረስ 550 ሺህ ሄክታር መሬት በአንበጣ መንጋ መጠቃቱን ይፋ ያደረጉ ዶክተር ማንደፍሮ ግንባር ቀደሞቹ ተጠቂዎች አፋር፣ አማራና ኦሮሚያ ክልሎች ናቸው ብለዋል። የሀገሪቱ የኬሚካል መርጫ አውሮፕላን አጠቃቀም አቅም ጥሩ ቢሆን ኖሮ የጉዳት መጠኑን መቀነስ ይቻል እንደነበር ይገልጻሉ። ለመጪዎቹ 3 ወራት ችግሩ ቀጣይነት ይኖረዋል የሚሉ ዶክተር ማንደፍሮ በበረራው ዳገሪቱ የሚገባው ያንበጣ መንጋ እንቁላል ከመጣሉ በፊት ለማጥፋት አውሮፕላንም ሰው አልባ በራሪ ድሮንም ሄሊኮፕተርም በመግዛትና በመከራየት የሚችሉትን ሁሉ እንደሚያደርጉ አስተውቀዋል። በዚህ ሂደት ከግብርና ሚኒስቴርና የክልል ግብርና ቢሮዎች ባሻገር ከሌሎች ኢትዮጵያውያንም ብዙ ይጠበቃል ይላሉ።
የአንድ ሴክተር ስራ ነው ተብሎ እንዳይታይ ይፈልጋለሁ። የግብርና ስራ ብቻ አይደለም። የያንዳንዱን ሰው ቤት ያንኳኳል። ይሄ አሁን ያለንበት ሲቹዌሽን እየባሰበት ከሄደ ስለዚህ ሁሉም ሰው ባለበት ቦታ ላይ አስተዋጽኦ ማበርከት አለበት። ስለዚህ ወረርሽኝ መከላከል
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። ሰው ይመኛል መቼም በድመስካለ ሁሉም ነገር ይሆን እንዳለ ስለመቼ በሐሳባዝኝ እዘልቃለሁ እንደው ደፋ ቢለኝ ይመኛል።